ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11678 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ fino.te.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ግንቦት 1 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ ግንቦት 1 ቀን 888 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ?
ወያኔ ኢህአዴግ ብልጽግና በሚል ስሙን ቀይሮ ስልጣን ከትግራይ ዘረኞች ወደ ኦሮሞ አክራሪ ጸረ ህዝቦች ዞሯል። የወያኔ ህግ በመላ አገሪቱ አሁንም እየተሰራበት ነው። ለአዲሶቹ ዘረኞች የሚመች ስለሆነ አይቀየርም። እንዴት ካለፉበት መማር ያስቸግራል በሚል ርዕስ ከፍኖተ ዲሞክራሲ ድርጅት ክፍል የቀረበ ጽሑፍ እናሰማለን። በሀገራችን አገዛዙ የመገናኛ ብዙሃንን ሙሉ በሙሉ ስለሚቆጣጠር የ3000 ዓመት ታሪክን የ50 ዓመት ያደርጋል። ተረት ተረታቸውን ደግሞ ታሪክ አድርገው ሲያስተጋቡ ቅንጣትም ሀፍረት አይሰማቸውም። በሀገራችን ታሪክ ላይ ሲያቀረሹ ያየነው ነውና በድርጅታችን በኢሕአፓ ላይ ቢረባረቡ የሚጠበቅ ነውና አይገርመንም። የወያኔ ጉዲፈቻዎች፣ የአረብ ገኛዎችና ሁሉ ከኛ ከኛ በሚል ርዕስ በሃማ ቱማ የቀረበውን ጽሑፍ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አድማጮቻችን፣ በክፍል 2 ፕሮግራማችን በቼኮስሎቫኪያው ተወላጅ በአዶልፍ ፓርለሳክ ተደርሶ በተጫነ ጆብሬ መኮንን የተተረጎመውን የሐበሻ ጀብዱ መጽሐፍ ትረካ ክፍል 2 እናሰማለን። በቅድሚያ ዜና።
ከተለያዩ የሀገሪቱ ክፍሎች ወደ አዳማ ዩኒቨርሲቲ የተላኩ አዲስ ገቢ ተማሪዎች በኮሎኔሉ አፋኝና ጨቋኝ ቡድን እንዳይገቡ ተከልክለው ሜዳ ላይ መሆናቸውን ተማሪዎቹ ገለጹ። ተማሪዎቹ ደጋግመው ፍትህ ቢጠይቁም ጥያቄያቸውን የሚቀበል የሕግ አካል አልተገኘም። ትምህርትን እመራለሁ ብሎ የተቀመጠው የኮሎኔሉ ካድሬ የተማሪዎቹን ችግር አይቶ እንዳላየ ሰምቶም እንዳልሰማ ችላ እንዳለው ምንጮች ገልጸዋል። አድሏዊ ብልሹ አሰራር እንዲሁም ተረኝነት እንዳለበት የሚነገርለት ይህ ትላንት የኢዜማ መሪ፣ ዛሬ ደግሞ የኮሎኔሉ ቅጥረኛ የሆነው ግለሰብ ከተማሪዎቹ ውጤት አስተራረም ጀምሮ እስከ ዩኒቨርሲቲ ምደባ ድረስ ብሔር ተኮር በቀሉን ቀጥሎበታል ተብሏል። ከዚሁ በፊት ከደምቢዶሎ ዩኒቨርሲቲ ታፍነው ጫካ ሲሳይ እንደሆኑ አሁንም እነዚህ ማረፊያ የተነፈጋቸው ተማሪዎች የባሰ ችግር ውስጥ እንዳይገቡ ለጊዜው ሊታሰብበት ይገባል ሲሉ ጉዳዩን በቅርብ የሚከታተሉ አሳስበዋል። የአዳማ ዩኒቨርሲቲ ለአብነት ተጠቀሰ እንጂ በሌሎችም የኦሮሞ አካባቢ ዩኒቨርሲቲዎች ችግሩ እየተባባሰ በመሄድ ላይ መሆኑን ታውቋል። ለዚህ ሁሉ አስከፊና አሳሳቢ ሁኔታ የአማራ ብልጽግና ነን ብለው በኦነግ ዘረኞች የሚሽከረከሩት የቀድሞ ባዕዴን የዴፓዎች ዋና ተጠያቂ መሆናቸው ሁሉም ይስማማበታል። በሰሜን ኢትዮጵያ የሚገኙ አርሶ አደሮች ከሰኔ እስከ መስከረም ላለው የመኸር ወቅት በወቅቱ ዘርና ማዳበሪያ ካልቀረበላቸው ከፍተኛ ችግር ሊገቡ ይችላሉ በማለት የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ቢሮ አስታውቋል። በተለይ በጦርነቱ ከፍተኛ ውድመት የደረሰባቸው የአፋር፣ የአማራና የትግራይ አካባቢዎች ከፍተኛ እርዳታ የሚያስፈልጋቸው መሆኑን ገልጾ የሚፈልገው እርዳታ ለማድረስ ከባለድርሻ አካላት ጋር እየሰራ መሆኑን ገልጿል። ድርጅቱ በሁሉም አካባቢዎች ለሚገኙ አርሶ አደሮች የመኸር ወቅት ሳይደርስ በወቅቱ ካልቀረበ በጦርነቱ የተጎዱ የህብረተሰብ ክፍሎች የምግብና የአልሚ ምግብ ዋስትና አይኖራቸውም በማለት አስጠንቅቀዋል። ከሰኔ እስከ መስከረም ያለው ዝናብ ከ85 ከ95 ከመቶ ያለውን የእህል ምርት ለማምረት አስተዋጽኦ ያለው መሆኑን ድርጅቱ በመግለጫው ጠቅሶ ዘርና ማዳበሪያ በአስቸኳይ ማቅረብ ካልተቻለ በእነዚህ አካባቢዎች ለሶስተኛ ተከታታይ ጊዜ ደካማ የሆነ ምርት መከሰቱ የማይቀር ነው ብለዋል። በትግራይ ማዳበሪያ የተሻሻሉ የሰብል ዘሮች፣ ጸረ ሰባይና የቤት እንስሳት ክትባቶች፣ መድኃኒቶችና ቁሳቁሶች ያስፈልጋሉ ብለዋል። በአማራ አካባቢም 3.3 ሚሊዮን የሚሆኑ አርሶ አደሮች ድጋፍ እንደሚያስፈልጋቸው ድርጅቱ ገልጿል። ድንበር የለሽ ጋዜጠኞች የተባለው የጋዜጠኞች መብት ተከራካሪ ተቋም ባለፈው ሳምንት በሰጠው መግለጫ በማይታወቅ ሁኔታ በጸጥታ ኃይሎች ከቤቱ ታፍኖ የተወሰደው ጋዜጠኛ ጎበዜ ሲሳ ያለበት ሁኔታ እንዳሳሰበው ገልጾ በአስቸኳይ እንዲፈታ ጠይቋል። ጋዜጠኛውም በአገዛዙ የጸጥታ ኃይሎች ከታሰረ 9 ቀናት ያለፉ ሲሆን እስካሁን የአገዛዙ የጸጥታ ክፍሎች ስለ ጉዳዩ ምንም ያሉት ነገር የለም። ሁሉም ሲጠየቁ የሚመለሱት ስለ ጉዳዩ የሚያውቁት እንደሌለ ሲሆን በሌላ በኩል ግን ታፍኖ ተወስዷል የሚል መረጃ ሲሰጣቸው ወንጀለኛውን ለመያዝ ምርመራ ሆነ ክትትል የተመደቡበት ስራ የሚጠይቃቸውን ግዴታ ሲወጡም አይታዩም። ከዚህ ጋዜጠኛ አፍኖ የወሰደው ባለስልጣን ላይ የሚገኘው የኮሎኔሉ ሙሉ ድጋፍ ያለው የኦሮሞ ብልጽግና ማፊያ ቡድን ነው የሚሉ ዜጎች ይህንን አፈና ለመቋቋም በአመጽ አገዛዙን ከማስወገድ በስተቀር ሌላ አማራጭ የለም ይላሉ። ሰሞኑን በዛላምበሳና በራማ አካባቢ በአሸባሪ የወያኔ ቡድንና በሻዕቢያ ጦር መካከል የነበረው ወታደራዊ ውጥረት ወደ ውጊያ የተለወጠ መሆኑን የሚደርሱ መረጃዎች ይገልጻሉ። እሁድ ሚያዝያ 30 ቀን በተጠቀሱት ቦታዎች በሁለቱ ቡድኖች መካከል የከባድ መሳሪያ ልውውጥ ሲደረግ መቆየቱን አንዳንድ የዜና አስቆሞች ዘግበዋል። ከዚህም ተያይዞ በጸረ ኢሳያስ ዘመቻ ላይ ሊሰማሩ የሚችሉ ከ2000 እስከ 3000 የሚደርሱ ኤርትራውያን ስደተኞች በግዳጅ ስልጠና እየወሰዱ መሆናቸውን፣ በሱዳን ወያኔ ከ12000 በላይ ጦር እያሰለጠነ መሆኑን፣ እንዲሁም ወያኔ በትግራይ ውስጥ በርከት ያሉ ተሽከርካሪዎችን የተባበሩት መንግስታት ድርጅትና የቀይ መስቀል አርማዎች እያደረገባቸው መሆኑን ከሻዕቢያ ከደህንነት መስሪያ ቤት ተገኘ የተባለው መረጃ ይገልጻል። አገዛዙ ለሌላ ጦርነት የተዘጋጀ መሆኑን የሚጠቁም መረጃዎች በመጥቀስ ጆርዳን ታይምስ የተባለው የመካከለኛው ምስራቅ ጋዜጣ መዘገቡ ታውቋል። ከሙሳድና ከሲአይኤ የተለያዩ መረጃዎች ያገኛል የሚባለው ይህ ጋዜጣ እሁድ ሚያዝያ 30 ቀን የቀይ ባህር ዳርቻ መረጃዎች በሚል ርዕስ በጻፈው ሐተታ አገዛዙ ሰሞኑ አዳዲስ የቱርክ ሰራሽ ድሮኖችና ተጨማሪ ጀቶችን ገዝቶ ሲያስገባ አልቀረም የሚል መረጃ አስፍሯል። ሰሞኑን በማሰልጠኛ ተቋሞች ውስጥ ሲሰለጥኑ የነበሩ ወታደሮችን በአማራና በቤንሻንጉል ጉሙዝ በሚገኙ ተቋሞች ውስጥ እንዲሰማሩ ተደርጓል ከማለቱም በላይ በሱዳን ላይ ጥቃት ሊሰነዝር ይችል ይሆናል በማለት ግምቱን አስቀምጧል። ሰሞኑ ያገዛዙ ቁንጮ ወደ ወልቃይት ሁመራ መሄዱና እንዲሁም የወታደሩን ተቋም መሪዎች የሰራዊቱ ተቋም ብቃት እንዳለው በተደጋጋሚ ሲናገሩ መቆየታቸው ይታወቃል። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ። Nurine adera
ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በሚከተሉት አድራሻዎች መጠቀም ይቻላል። በደብዳቤ ፍኖተ ዲሞክራሲ የመልእክት ሳጥን ቁጥር 73337 ዋሽንግተን ዲሲ 20056 USA ሲሆን በኢሜይል efdpu@aol.com የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የተመሰረተበት 50ኛ ዓመት የወርቅ ኢዮቤልዩ ሰኔ 26 ቀን 2014 ዓ.ም በፈረንጆቹ አቆጣጠር ሰኔ 3 2022 በዋሽንግተን ዲሲ ይከበራል። ድርጅቱ 50ኛውን ዓመት ምክንያት በማድረግ ባዘጋጀው የግጥም ውድድር ላይ እንዲሳተፉ ለሁሉም ጥሪውን ያስተላልፋል። ግጥሞቹ ከሚከተሉት አበይት ሐሳቦች መካከል በአንደኛው ወይም በሁለቱ ላይ እንዲያተኩርም እንጠይቃለን። አንደኛ የኢሃፓ ጽናት ፈተናውና አይበገሪነቱ፣ ሁለተኛ የኢሃፓ ኢትዮጵያዊነትና የባንዳነት አፍራሽ ሚና። በውድድሩ ከአንደኛ እስከ ሶስተኛ ለሚወጡ ግጥሞች ሽልማቶች ተዘጋጅተዋል። ግጥሞቹ እስከ ሰኔ 8 2014 ወይም ጁን 15 2022 እንዲደርሰን እንጠይቃለን። ግጥሞቹ የሚላኩበት አድራሻ በፖስታ ESPIC 5309 ጆርጂያ አቬኒው ኖርዝዌስት ዋሽንግተን ዲሲ 20011 በኢሜይል eprp@eprp.com ወይም espic@aol.com ናቸው። የኢሃፓ 50ኛው ዓመት አዘጋጅ ግብራይ እንዴት ካለፉበት መማር ያስቸግራል። በሀገራችን ህዝብ የመረጠው መንግስት ኖሮ ስለማያውቅ ስልጣን ላይ የወጣ ሁሉ በእግዚአብሔር የተመረጠ እንደሆነ አድርገን ስለምንቆጥር ለተቃውሞ እንኳ መሰለፍን እንደ ወንጀል ቆጥረን ለብዙ ዘመናት ባልሾምናቸው ባልመረጥናቸው ሰዎች የጭካኔ በትር ስንደበደብ ኖርን። የብዙዎቹ አገዛዞች ስህተት እነሱ ከህዝብ ተለይተው አቅምና ችሎታ ያላቸው የሚመስላቸው መሆኑ ነው። በተለይ እንደ ኢትዮጵያ ባሉ አገራት እየተለመደ በመምጣቱ ራሱን አንቱ የሚል መሪ ማየት አዲስ አይደለም። እነሱ የሚያስቡት ብቻ ተፈጻሚነት እንዲኖረው ማድረግ የዜጎች ግዴታ ስለሚመስላቸው መደንፋቱን ተለማምደውታል። የማይቀበላቸውን ማፈን፣ ማሰር፣ መሰወር፣ የሚያጎበድደውን መሸለም፣ መቆሻበል የተለመደ የአሰራር ስልታቸው ነው። ደርግ አዳክሞት የሄደውን የኢትዮጵያ ህዝብ በግላጭ አግኝቶ ለ27 ዓመታት የደነሰበት ዘረኛ ወያኔ የዘር ቫይረሱን አስፋፍቶ የህዝብ ጥላቻን ሲያመርትና የህዝብን ሀብት ሲሰርቅ ቆይቶ የአገር ባህሉ መድኃኒት ባይገለውም አመን ምኖ መቀሌ ሰዶታል። ይሁን እንጂ ሙሉ በሙሉ ከቫይረሱ ሳይድን ነው ኮሮና የመደዳ ጭፍጨፋውን የጀመረው። ወያኔ ለጊዜው ሁለት ጊዜ ሞት አጋጥሞታል። ከሰውም ከኮሮና መደበቅ እምነት የለሽ ወያኔ በመለስ ዜናዊ አዝማችነት ገዳማትን ሳይቀር እንዲፈርስ ሲያደርግ የ666ን ሰይጣናዊ ተልእኮ በመቀበል ነበር። ዛሬም ያ ተልእኮ በደቀ መዛሙርቱ ቀጥሏል። ይህ ሁሉ መከራ የተፈራረቀበት የኢትዮጵያ ህዝብ በእምነቱ ጸንቶ ሃይማኖቱን ጠብቆ በተጋድሎ የዘለቀ ለመሆኑ ምስክር አያሻውም። መለስ ዜናዊ የጭራቅ ቁራጭ ነው፣ አብይ አህመድ የሱ ተከታይ እንጂ ሌላ ሊሆን አይችልም ተብሎ ሲነገራቸው አልሰሙ። በበደኖና አርባ ጉጉ፣ በሐረርና ባርሲ ጭፍጨፋና መፈናቀሎችን እያዩ እንኳ ጭፍን ደጋፊነታቸው እንዳለ ነው። እንዴት ካለፈው መማር ያዳግታል? ህገ መንግስቱ መሻር አለበት ብሎ ኢህአፓ ሲናገር የማይመስል የሆነባቸው ግብረበላዎች ህግ አለ ብለው ካሉ አንዱን ከኖረበት የሚያባረር ሌላውን ወዳልኖረበት አምጥቶ ባለ ንብረት የሚያደርግ ህግ ኖሮ ነው የሚፈጸመው? ኮሎኔሉ ከመለስ የሚሻልበት እምኑ ላይ ነው? ኦሮሞ በመሆኑ ያስገደለውን ሰው እንደመለስ እኔ ነኝ ያስገደልኩት ብሎ ለመናገር ድፍረት የሌለው በመሆኑ እስረኛን በፊት በር ለቆ በጓሮ በር ሌሎችን በማሰሩ እንደመለስ መንገዱን ጨርቅ ያርግላችሁ ብሎ በማውራት ሳይሆን ቄሮዎችን አቆቦ መሄጃ በመዝጋቱ ወይስ ከመለስ በበለጠ ፕሮፓጋንዳ ባሁ እየደለለ አማራውን ማጥቃቱ ኢትዮጵያን ለማጥፋት ቆርጦ መነሳቱ የቱ ነው የተሻለ የሚያደርገው? የኮሎኔሉ የተደበቀ የዘር መልእክተኛነት ዲስኩሩና መቅለስለሱ የውጭ ድጋፍ ማግኘቱ እውነቱን ለማወቅ እንዳይችል የህዝብን አይን አልጋረደም። ይልቁንስ የተጋረደባቸው ጥቂት ለማደኛ አሽቃባጮች ናቸው። እነሱ ደግሞ የለመዱ ናቸውና ለመጣው ሁሉ እግር ላይ መደፋታቸው አስገራሚ ሊሆን አይችልም። ግን ከዚህ ሁሉ ልምድና ተመክሮ በኋላ እንዴት ሰው በጉልበቱ ሲድህና ባለጊዜና ባለስልጣን እግር ላይ ሲደፋ ይኖራል? የሚገርም ነው። ንጻነትን ለመጎናጸፍ መንገዱ ገዳይን ለመመት ሳይሆን የሚገልበትን መሳሪያ መቀማት ነው። የማዓት መምጫውን መንገድ ለመዝጋት እንዲቻል ጀግኖች በግንባር ሲፋለሙ አይደርስበት መስሎት ያን ያሾፈውን ሳይያውቅ ነው ብሎ ማለፍ ይቻላል። ዛሬ ላይ ቆሞ በህዝብ ስቃይ ላይ የሚቀልደውን መመልከት ግን ያማል። የኢህአፓን ጩኸት ያን ጊዜው ጆሮ ሰምቶ ቢሆን ኖሮ የዛሬው መደንቆር ባልተከሰተ ነበር። የየዘመናቱ ገዢዎች ለውርደት ባልተደረጉ ነበር። አሁንም ከታሪክ መማር አቅቶ ለተደጋጋሚ ውርደት ራሳቸውን ሲያዘጋጁ ይስተዋላል። እንዴት ካለፈው መማር ያቅታል? ህሊና ላለው ሰው ከሽግግር ጉባኤና መንግስት ምስረታ ውጭ ከተገባበት ቀውስ መውጣት አይቻልም። የመላውን ህዝብ ፈቃድና ይሁንታ ማግኘት እንጂ ደጋፊን በነቃፊ ላይ አዝምቶ የሚገኝ ትርፍ አይኖርም። አስቀድሞ በየክልሉ በዘርና በጎሳ የተለከፈ ማህበረሰብ መኖሩ የኮሮናን ዓለም አቀፋዊነት አልሻረውም። ሞቱ በጋራ ሆኗል። መለስ ኖሮ ቢሆን መልሶ ይሞታታል እንጂ የጎሳ ፌዴራሊዝሙ አድነውም ነበር። ጎጠኞችና ዘረኞች ህዝብን ማፈናቀልና ማንገላታት ሊያቆሙ ይገባል። አሻፈረን ካሉ ግን እርምጃው መልኩን የቀየረ ይሆናል። እንደ ኮሮና በየጠጋቱ የሚያሶሽቅ እንጂ በዚህ አይነት ሁኔታ መቀጠል የሚቻል አይሆንም። ድል ለኢትዮጵያ ህዝብ። የወያኔ ጉድፈቻዎች የአረብ ገኛዎችና ሁሉ ኬንያ ኬንያ በሃማ ቱማ ንጻፍ ንጻፍ ይወገዝ ካልድማ ዝምታ ኃጢያት ነው ህዝብ አገር ሚጎዳ ለታሪክ በራጆች የሚለግስ ሜዳ ላስመሳይ ቡከኑ ለባንዳና አንጃ የሚሰጥ ቀዳዳ እንጻፍንጩ አገሩ ይምጫጫ ታሪካችን መዝገብ ሐሰት ይጣመውጫ በሚል አገራችንን ሊያጠፋ የሚቅበዘበዘውን መንጋና ሾፌሩን ዘረኛ ገዛዝ አመረን መታገልና በስፋትም ማጋለጥ አለብን። አገዛዙ ሁለት አመት ባልሞላ ጊዜ የሰማት ማምረቻ ፋብሪካ ሆኗል። ታሪክ የኢትዮጵያ ምሁራንን አኩሪ ገድ እንዳልመዘገበ ሁሉ ዛሬ መድረኩ የተጨናነቀው በፖለቲካ ሸማሻዎች፣ መሐይም ምሁሮች፣ ቀፎ ታፔላ ለጣፊዎችና ባንዳንጃዎች ነው። ያልታደለች አገር ጥራግራ ደምተፍታ ላፋፍሳ ያስተማረቻቸው ሲመረቁ ድፍንቀል የሆኑ አሳፍረዋታል። አቁ ሲነገር ተነከረ አይገባም የሚሉትን በነሳማ ኖሮ በጊዜ ሹሞቹንም የወያኔ ጉዲፈቻ ብለን ባላጋለጥንና ድንብርብራችንን አውጥተን ቀንበር በጫኑብን ነበር። መጻፍ ማጋለጥ መጮክ መታገል ሲያንስ ነው። ኢትዮጵያዊ ከሆን ያለችን ውድ አገር ኢትዮጵያ ብቻ ከሆነች ያ የምንለው የቅዠት አገር እስከሌለን ድረስ ከአገር በፊት ሆድን ካላስቀደም ታሪክም አልዋሸ ትውልድም አልከሰመ ካልን ዘንዳ ቀደም የታየው ጀግንነት ከጥቁር አንበሳ ወጣቶች እስከ ስልሳዎቹ ትምታቦች ዛሬም እውን ሊሆን በተገባው ነበር። በደርግም በወያኔ ማገዛዞች ወንጀል ማመካኘት ይቻላል፣ ግን አያዋጣም። እያንዳንዱ ትውልድ ወደ መጪው ወይም ወዳለፈው ሀኬት መለጋቱን ትቶ ኃላፊነቱን መሸከም መቻል አለበት። ያለፈውማ ባመነበት በጸናበት አገሬ ብሎ በጀግንነት ተሰውቶላታል። ፋኖነቱ በመላስ ሳይሆን በጓንዴ በክላሽን ነበር። መትረየስ መላሶች ሳይሆኑ ብሬንም ጎሪዮኖቭም ያንጣጡ ጀግኖች ነበሩ። ሞት ለፋሽስቶች ብሎ ያ ትውልድ ተጋፍጧቸዋል። ዛሬ እዚህ ላይ ነው ትኩረታችን ጥያቄያችን ሊሆን የሚገባው። እኛ ከትግሉ እንዴት ነን? ስለ ትግል እንቀባጥራለን ወይስ እንታገላለን? የታገለውን ትውልድ ታሪክ እናጠለጥላለን ወይስ በተጨባጭ ትግል የበለጠና የደመቀ ታሪክ ልናስመሰግብ ቆርጠን ተነስተናል? ሰው ሆኖ መኖር መሞት ወይስ ከንቱ ሆኖ ከትቢያ መደባለቅ ነው ጥያቄው። ምሁርነን ይሉናል ዶክተር ፕሮፌሰር አገር ህዝብን ክደው ተብለው ከርሶ አደር ግም ለግም ተቃቅፎ ሆዱን ሲያሽ በቁንጣን ልትሞት ነው ኢትዮጵያ በዘረኛ መንጋ እያፈጀች ህዝቧን። ሐቀኛና ያወቅነውን ታሪክ በሚገባ ለማቅረብ ብዙ ጊዜ ብንጥርም አውቆ የተኛን ሰው ሆነው ያንኑ የገለማ ሐሰት የሚዘባርቁትን ማረም ባለመቻላችን እንደ ሞኝ ልቅሶ መልሶ ሐቁን ለማስረዳት መጣሩ ግዴታችን ሆኖ ይገኛል። ይህን ጽሑፍ ለመጻፍ ምን አነሳሳኝ ለሚለው ምላሽ ለመስጠት እየሞከርኩ ነው። ጊዜው የሐሳዌ መሲሆች ያስመሳይ ታጋዮች የነበርን መሰረት አይን አውጣ ቀጣፊዎች የለየላቸው ባንዳዎችና ዘረኞች በመሆኑ ንትርኩ ጉንጭ አልፋ ሆኖ እንዲሁ በግፋቸው ሲወገዙ ህዝባችን ተሰደበ በሚል ይለጉሙንም ይቸኩላሉ። ባንዳ አንጃ ከሃዲ መሆን የሚያስተድብ ቢሆንም ማንነታቸውን ገላጭ እንጂ ተራ የታባክ ስድብ አይደለም። ወደ አነሳሳኝ ልመለስና ባለፈው ሰሞን ስለ ትግሉ ያ ትውልድ ሰማዕትና ስለ ቀይ ሽብር ሰለባዎች የሚዘግበው መኮንን ተስፋዬ ስለ ዋለልኝ መኮንንና ማፍታ መብራቱ ታሪካቸውን ባቀረበበት ወቅት ቃሪያ ነገሮችና ርዝራዦችም ቢሆኑ የተነገሩትን ይዘው አሊያም አድሃሪስ ራሳቸውን ደግፈው ተረባረቡበት። ከሁሉም የገረመኝ ግን እነዚህ ንጹሕ ሰማዕት የሆኑ ኢትዮጵያውያንን የሻቢያ እና ጀብሃ ሎሌዎች አባሎች ሊሉ መነሳታቸው ነበር። ይህን በተመለከተ በዘመኑ ከነበሩት አንዱ የግራ ክንፍ ምሁር ጋር ወደ አገር ቤት ደውዬለት ስንወያይ ብዙም አይግረምህ የዘንድሮ ማፈሪያዎች እድልና መድረክ ቢያገኙ ዘራይ ደረስና አብርሃ ደቦጭንም ሻቢያ ብለው ይከሳሉ። አይ ይዘው አይገጥምም ብትላቸው ደግሞ ቢሆንም ብለው ነው የሚደርቁት ሲለኝ ይህን ጽሑፍ ለመነጻፍ ተነሳው እንጂ ዋለብኝን ለቀቅ ያን ትውልድ ለቀቅ ብዬ ከዚህ በፊት በዚህ ርዕስ የምለውን ብዬ ነበር። አለል ዘለልባዮች በዘመነ መንጋል ፈላቸዋል። ይሉኝታና ማፈር እርም ሆኗል። መቅደድ መቀደድ ነግሶባቸዋል ለብዙዎቹ። ውሸት ላይ የተመሰረተ አገዛዝ የበላይነትን ሲያገኝ ዋሾው እንደሚፈላ በታሪክም የታየ ነው። ከአመታት በፊት ገጣሚውና ተንቢተኛው ኃይሉ ገብረ ዮሐንስ ገሞራው ሲገር ይችላልው ብሎ ያሻጋሪ አጣላይ አርክሶ አጣላ ከኑሮ ሊያለያይ ብሎ ነበር። የሚያውቁ ዝም ሲሉ አላዋቂዎች ይጮሃሉ እንዳይባል ግን ከዝምታችን መለያየት የግድ ነው። እኔ ዋለልኝንም ሆነ ማርታን ጌታቸውና አማኑኤልን አውቃቸዋለሁ። ዋለልኝ የነበረውን የጭቆና ሐቅ ፍርጥርት አድርጎ በደፍረት ስለጻፈው የተነኩና የዚያን ጊዜ ሁኔታንም ሊክዱ የሚከጅሉና ምናልባትም ጽሑፉን አንብበው ያልገባቸው አለያም ሳያነቡ በተማበለው የሚነዱ እሱን ጸረ ኢትዮጵያ ጸረ አማራ አድርገው ሊያቀርቡ ሲዳክሩ አመታት አልፈዋል። ወያኔም ኢህአዴግ ብሎ ሊያወናብድ እንደቃጣው ሁሉ ኦፕሬሽን ዋለልኝ በሚል ሊያደርግ የጣረውን ውጠው በዋለልኝ ላይ ጥላቻቸው ሰማይ የነካ ጅሎች ጥቂቶች አይደሉም። ዋለልኝም ማርታም ጌታቸውም ወዘተ ጥርት ያሉ ጽኑ ኢትዮጵያውያን ነበሩ ጀግኖች። በወቅቱ ቀይ ዘብ እንባል ለነበር ነውና ለጋል ነው ክራከንፎች እንዲያውም ዋለልኝና ጥላውን ግዛው ለስለስ ያሉ የኢትዮጵያ ብሔረተኛ እንላቸው ነበር። በፖለቲካ ብንለያይም ለምሳሌ የብርሃነ መስቀልን ኢትዮጵያዊነት ተጠራጥረንም አናውቅ። የአዲሮቡ ጀግና ተስፋዬ ደበሳይን በኢትዮጵያዊነቱ ሊጠይቀው ብቃት ያለው ማንም የለም ፍጹም ኢትዮጵያዊ ነበርና። ዛሬ በኢትዮጵያዊነት ሹሙ ይበልጥብናል ባዮችማ አፋቸውን መክፈትም ሊፈቀድላቸው አይገባም። ዘር ያልቆጠረውን ትውልድ ባይዘረዝሩት ይሻላል እንላቸዋለን። ዋለልኝ የብሔር ጭቆና ለማለቱ ለሚያማቸው ይመማቸው እንጂ ሚሊዮኖች የሚያውቁት ሀቅ ነው። ስናድግም ያየነው ነው። ለትግል እንቅፋትም እየሆነ የተማሪውን እንቅስቃሴ ሊያዳክም የሚችል በመሆኑ ልናስወግደውና አንድነትን ልናጠናክር በሚል የተጋተርነው ጥያቄ ነው። የብሔር ጥያቄን ያመጡብን እንጂ ዋለልኝም እኛም የተማሪውን እንቅስቃሴም ኢህአፓም ያመጡት አልነበረም አይደለም። አይነፍሴ ጉዳይ በመሆኑ ዋለልኝ ያበጠው ይፈንዳ በሚል ደፍሮት መጋረጃውን ከፍቶታል። ከሁሉም በላይ ግን እነዋለልኝ ባመኑበት ተሰልፈው ውድ ህይወታቸውን የሰጡ በመሆናቸው ማንም ቡከንና አንጎለሸን ካላ ሊተቻቸው የሞራል ብቃት መቼም አይኖረውም። ዋለልኝ ከኢህአፓ መስራቾች አንዱ እንደመሆኑና ለምስረታዊ ሂደት ተስፋዬ ደበሳይ ወደ አዲስ አበባ ተጉዞ እሱንና ጸጋዬ ገብረ መድህንን አማክሮ የተመለሰ በመሆኑ ዋለልኝ የኤርትራ ግንባሮችን ንዑስ ከበርቴ ብሔረተኞችና ተገንጣዮች በሚል አሉታዊ ግምጋሜ እንደነበረው የምናውቅ ምስክሮች አለን። ማርታ አባቷ የኤርትራ ተወላጅ ቢሆኑም ኢትዮጵያዊ እንጂ ሌላ አልነበረችም። ወንድሟም ኢህአፓ ሆኖ በከተማም በገጠርም ታግሏል እንጂ ግንባሮቹ ጋር አልሄደም። አባቷም የአጼው ተሿሚ ሆነው በኢትዮጵያዊነታቸው ጸንተው ያረፉ ጀነራል ናቸው። በሬ ወለደው ይሰቀጥጣል። ያልቀበረ ያርዳ የተባለ ይመስል፣ ያልነበረ ያውራ የተባለ ይመስል፣ የነነበር ወሬ አገሪቷን ሞላት፣ የነበረው ሳይሆን ያልነበረው በላት። የሐሰት ዘመቻ በተለይም የምሁር ተብዬዎች ዛር አጆ ከብሬ እየሆነ የመጣው ቅጥፈት ያነጣጠረው በኢህአፓ ላይ መሆኑ አያስገርምም። ይህ ድርጅት ለሕዝብና ለኢትዮጵያ ቆሞ በሐቅ ለሐቅ ስለታገለ ጠላቶቹ መብዛታቸው የሚያስገርም አይደለም። የኢትዮጵያ ጠላቶች ትንሽ ትልቁ ድርጅቱን ይጠላሉ። ባንዳና ድርባዮች ሊወዱትም አይጠበቅ። ወያኔና ገንጣዮችን ከመጀመሪያው ስለታገላቸው ጣላት ያሉት ከያኔው ነው። አንዳንዶች ድርጅቱ ገንጣዮችን ደገፈ የኢትዮጵያን አንድነት አጠቃ ብለው ሲከባጥሩ በነሰማም የሚመለከታቸው ገንጣዮች ግን ከመጀመሪያቸው እንደጠመዱት እንደተቃወሙት ይታወቃል። ያባ ለሻቢያም ለጀብሃም ለሶማሌም ሆነ ለአረቦች አገር አሳልፎ የሰጠበት ሰኮንድም የለም። ወያኔን ገና መገንጠልና ህዝብ አብሮ መኖር አይችልም አማራ ተራማጅ የለውም ሲል ጀምሮ ተቃውሞት ተገኘ እንጂ የናረጋዊ ግደይ ስባትና አባይ ጸሐይን ወያኔያዊ ጥቃት መቋቋም ተገደደ እንጂ በከክ ብሎ አላበራቸውም አልደገፋቸውም። በጸረ ወያኔው ትግልም ስንቶቹ የትግራይ ተወላጅ ኢህአፓዎች መስተዋታቸው ታሪክ ነው። ኢትዮጵያ ባይ ባይሆንማ ከነሱ ድጋፍና እርዳታን አግኝቶ ዛሬ የኢትዮጵያ አጥፊ ቡድን ማለትም የባዕዳን ቅጥረኛ አንዱ ሆነ ነበር። ይህን እኩይ ዘመቻቸውን በተመለከተ መጠቀስ ያለበት ጉዳይ የታሪክ ጸሐፊዎችና ምሁሮች ክህደት ነው። ልታቂ የፈረንጅ ዲፕሎማ ያውም ወያኔ እየገዛ በሚንበሸበሽበት ለማግኘት ምርምርና ጥናት ሲያደርጉ ኢትዮጵያና ፖለቲካዋን በተመለከተ ጥራዝ ነጠቅነትን እውቀት ብለው መቀባጠሩን መርጠው ይገኛሉ። በማያውቁት የሚዘባርቁት ቢወገዱ ኢትዮጵያ ባማረባት ያለው ሰው እውነት አለው። ስለ ያባ ታሪክ የማያውቁትን ሲዘባርቁና ምስክርነት ብለው ራሳቸውን ሲያዋርዱ የቆዩት የባጁት ታሪክ አዋቂነን ባዮች ዛሬ ዘረኞቹ የኢትዮጵያን ታሪክ በአኖሌ ጭቃ ሲለውሱት ከቆላይት ይበልጥ ጉድጓድ ምሰው ተደብቀዋል። የሟቹ የነጋሶ ጊዳዳን ያህል እንኳ አሌሊሉ አልደፈሩም። ስለዚህም ባያሌው ስለ ኢህአፓ የሚጽፉት ያውም ብዙ መቶ ገጾች አጥፍተው ጭራሽ የፈጠራ ወይም የደርግ ወያኔ ድሪቶ ሐሰትን አድሰው ሆኖ ይገኛል። ሐሰታቸውን ብናጋልጥም ያዳቆነን ሰይጣን ብለው ሙጭጭ ብለው ቀጥለውበታል። አውቀው በጠላትነት በዚህ የተሰማሩትን መቼስ ማልጎደኒ በሚል ስናልፍ ሳያውቁ ግን አውቀናል ብለው የሚሸናከሉትን ከማስረዳት ሌላ ምን ማድረግ እንዳለብን ግልጽ አይደለም። መስራች ነን ይሉናል ያውም ሊቀመንበር፣ ምሁር ነን ይሉናል ያውም ዶክተር ፕሮፌሰር ወማለት ሳይችሉ ወኔ ጠፍቶባቸው ጨቋኝ ጫማ መሳም ሆኖ መለያቸው። ከድርጅቱ የምስረታ ሂደት እስከ ታሪካዊ ትግሉና የዛሬ ይዘቱ ያልተዋሸ የለም። አንዱ የደርግ ወያኔ አሽከር ለምሳሌ ድርጅቱ የተመሰረተው በምዕራብ ጀርመንና አልጄሪያ ኤምባሲዎች እርዳታ በአዲስ አበባ ነው ብሎ ተፈጥሟል። ሁለቱ መንግስታት ያኔ በጋራ የሚሰሩ ሳይሆኑ የተጻረሩ ቢሆኑም የሁለቱንም ኤምባሲዎች የምናውቅ አልነበርንም በጊዜው። አንድ የመይሶን ዋሾ ደግሞ ከሀገር ሲወጡ መይሶንን አስፈቅደው ነው ሲል ከትቧል። በጊዜው መይሶን የሚባል ድርጅት ያልነበረም ከመሆኑም በላይ በአውሮፕላን ወደ ካርቱም ስንበር ማንንም አላስፈቀድንም ነበር፣ አየር መንገዱንም ጭምር ማለት እንችላለን። ብዙ ተዋሽቷል። ዛሬ ለዘረኞች ያደረው አንጃ መሪ በተማሪ ማህበር ሳለን ኢህአፓን ለመመስረት ስንታገል ነበር ሲልም ቀጥፏል። በዚያን ጊዜ እሱ በ60 ዓመተ ምህረት ወደ ሶማሊያ ሲሸሽ እኛ ከሀገር የወጣነውና ወደ ድርጅት ምስረታ የተሰማራነው በ1961 ዓመተ ምህረት ነሐሴ ነበር። እሱ የዋናው የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ተጻራሪ ነበር። ግለሰቡን ለምሳሌ አይቼውም አላውቅ፣ ንግግርም አልነበረን። በአዲስ አበባ የተማርነው በቀደም ተከተል በአንድ ህግ ኮሌጅ የነበረ ቢሆንም ተማሪ ሆነን ያፓ የሚባል ድርጅት መመስረት የሚል ነገርም አናውቅም ነበር። ለነገሩ ያፓን ስንመሰርትም ስሙ ያፓ አልነበረም። ስንቱን የገደሉ ስንቱን ሰው የፈጁ زاري تذكروا بكبر سيكبروا لفته لاغر يموتوا ترستو زاري من دتلانت بزمتات الفو يلو انتابطتم بسفيو توغزو يا ايهابان يمسرتا هيدت كزي قدم لاغر يموكركو بيونم ተሳሳችሁና ተራቲው ስለበዛ እንደገና ማቅረብ እገደዳለሁ ላንዴም ለሁሌም ይሆናል የሚል ቀጭን ተስፋ አለኝ በቅድሚያ ግን መስራች ማለት ምን ማለት ነው የድርጅቱን ሐሳብ ጠንስሰው ሂደቱን የጀመሩት ወይስ በጉባኤ የተገኙት በሁለተኛውም ስልት ቢሆን ዛሬ መስራች ነን ብለው የሚወራጩት መስራች ሊባሉ የሚችሉ አይደሉም በዚህም በዚያም በሂደቱ አልነበሩም የኢሃፓንም ሰራዊት ኢሃሰን የመሰረተው ኢሃፓ ሲሆን የመጀመሪያዎቹ ሰልጣኞችና ታጋዮች ደግሞ ስማቸው ይታወቃልና ለሰራዊቱ መስራች ብለው ማንንም ሊሾሙብን ሊሰይሙብን አይችሉም ድርጅት ያስፈልጋል ትግሉን በከፍተኛ ደረጃ ለማስቀጠል የሚለው ሐሳብና ድምዳሜ የተራማጅ ተማሪዎች ያብዛኞቹ ነበር ማለት ይቻላል የነሳብ ተግባራዊ ለማድረግ በተጨባጭ የተነሳነውና በእኔም ቤት በብንያም አዳነም ቤት የመከርነው አራት ነበር ዛሬ እኔ በትግሉ መስክ ስገኝ ሌላው በድርጅት ባይሆን በፖለቲካው መስክ አሁንም አለ ሶስተኛው ከድርጅቱ ካመታት በፊት ወጥቶ ዛሬ ደግሞ የወያኔ ደጋፊ ሆኖ በመቀሌ ከተማል አራተኛው ብንያም አዳነ ደግሞ በሰራዊት ተከላው ሂደት ተሰውቷል በደጥቅ ተገር ሂደት ስላመን ውጫገር ሄደን በዚያ ካሉ ተራማጅ ምሁሮች ተማሪዎች ጋር ተገናኝተን የፖለቲካ ድርጅት መስርተን ትግሉን መጀመር በሚል ስንስማማ የመውጫችን መንገድ ደግሞ ወደ ተማሪውና ህዝብ ትግል ዓለም አቀፋዊ እይታን ይስብዘን አውሮፕላን ጠለፋ በሚለው ሐሳብ ቀርቦ ተስማማንበት ብንያም ባቀረበው ሐሳብ መሰረት ኃይለ ኢየሱስ ወልደ ሰንበትን ስንቀርበውና እሺ ሲል ስንመለምለው እሱ ደግሞ ሽጉጥ ያለው ነው ብሎ ቀጣዩን አቅርቦ ስድስተኛ ሊሆን ቻለ እስር የነበረው ብራነ መስቀል ሲፈታ ቢደባለቀን ለድርጅት ምስረታው ይጠቅመናል በሚል ስለታመነበትም በዚሁ ተደረገ አብረን እንውጣ ብለናቸው በልዩ ልዩ ምክንያት እንቢ ያሉት ለምሳሌ ሟቹ መስፍን አራያ ታጋልጡንም በህዝብ ትግል ቆይተው ዛሬ አልፈዋል የዚያን ጊዜ የመተማመን ልክና ደረጃውን እስካሁን የሚያስታውሰኝ ነው በዚህ ዝግጅት ማንም ሌላ የተካፈለ አልነበረም መስራች ነን ባዮች ቶሽ አደብ ግዙ በርጩማ ተቀማጭ መጭብቅልን ያወርዳል ከትግል ሜዳ ርቆስ ፋኖን ቤት ይኮናል ውርደት የለመደስ መች ክብርን ይለብሳል ሞትን የፈረሰው መች ሕይወት ያገኛል መጎንበስ ኃጢአት ነው ብለው ወላጆችም አገርም ስላስተማሩን የፖለቲካ ንቃታችን ዛሬ የታሪክ ላጲሶች እንደሚሉት የመጣው ከሶቪየት ቤተ መጽሐፍት ወይም ከቻይና አልነበረም መጎንበስ ኃጢአት ነው ብለው ወላጆችም አገርም ስላስተማሩን የፖለቲካ ንቃታችን ዛሬ የታሪክ ላጲሶች እንደሚሉት የመጣው ከሶቪየት ቤተ መጽሐፍት ወይም ከቻይና አልነበረም መሬት ላራሹ ብለው ተማሪዎች ሲሰለፉና በስራቱ ላይ ሲነሱ አራያቸው እነ ደጃዝማች ታከለ እነ መንግስቱና ገርማሜ ነዋይ እንጂ ሌሎች አልነበሩም እኔ የፖለቲካ መጽሐፍት ከማንበብ በፊት ማንነቴን እየቀረጹልኝ እናቴና ጸረ ንጉስ የነበሩት ባህታውያንና ሰባኪዎች ናቸው አባ ጉኒና ባህታዊ ገብረ ጊዮርጊስ አባ ቸርነት አባ ገብረ ስላሴ በሂደት ግን ያለው አገዛዝ ለለውጥ መልሱ እንቢ ሲሆንና ዓለም አቀፍ ሁኔታውም የያዘው የትግል አቅጣጫ መሰረታዊ ለውጥን ጠያቂ ሲሆን ዝንባሌው ወደ ግራ መሆኑ አይቀሬ ሆነ ኢትዮጵያን በቁጥጥሩ አስገብቶ የወጣቶችን አንጎል ለማጠብ ሲወረጭ የነበረው የምዕራቡ ኃይል በተሰማራበት አሸናፊ ቢሆን ኑሮ ወጣቶች ወደ ግራው ባላዘመሙ ነበር። ግን አልሆነም። አሜሪካ የፊውዳሉ ስርዓት ደጋፊ ሆነች። አሜሪካና ምዕራቡ የአፍሪካ ህዝብ ትግል ዘረኛ ጠላቶች ሆኑ። ማንዴላን ሳይቀር ዘረኛ ብለው አወገዙ፣ አሰሩ። በኮንጎ ሉሙምባን ገደሉ፣ አስገደሉ። ንክሩማን ገለበጡ፣ ቪየትናምንና ሌሎችን ወረሩ፣ ወዘተ። የዛሬዎቹ መሐይሞች እንደሚሉት ሳይሆን ስለ ሀገራችንም ስለ ዓለምም በአያሌው አንበናል። ንቃታችን በግንዛቤ ላይ የተመሰረተ ነበር። ባላወቁት ተሰማሩ የሚሉን የተደናቆሩት ራሳቸው ናቸው እንጂ በኢትዮጵያ ጭቆና ስለመኖሩና መሰረታዊ ለውጥ ስለማስፈለጉ ማንንም ንገሩን ባይ አልነበርንም። ለሰፊው ህዝብ የሚበጅ ለውጥንም ፈላጊ ስለነበርን ወደ ጥቂቶች ሰው በላ ስርዓት ቲፎዞነት ደጋፊነት የሚወስደን መንገድ ዝግ ነበር። ለማወቅ ከሆነ ከሀገራችን ሁኔታ ባሻገር የአፍሪቃንም የምስራቅ ቲሞርና ካሊማንታን ሁኔታ በወዘተ በዝርዝር እናውቅ ነበር። አንድ የዳጎሰ ቀጣፊ የግራ መጽሐፍትን ከውጭ እየላኩልኝ ከሁሉም በፊት የነቃሁ እኔ ብቻ ነበርኩ ሲል ብንታዘበውም በዩኒቨርሲቲው በኩባ የሚታተመው ትራይ ኮንቲኔንታል መጽሔትና በሚቼል ኮትስ ኩባንያ ሰራተኛ ለዩኒቨርሲቲ ቤተ መጻሕፍት የተለገሰ የማኦ ዜዶንግ መጻሕፍት ነበሩ። አንበናል፣ ግን የተመክሮ ትምህርት ያንሰን ነበር ማለት ይቻላል። አብዮት ለአገር ማለታችን ትክክል ሆኖ ሳለ ዛሬ የታሪክ በራጆች የጥገና ለውጥ አፈቀላጤ ሆነው ሲመጡ መልሳችን ያልደረሰበት ግልግል ያውቃል የሚለው ነው። ዛሬስ ቢሆን ያን ትውልድ ሊያወግዙ ምላሳቸውን ያሾሉ ክፍሎች ምን የሚበጅ መፍትሄ ሲያቀርቡ ይሰማሉ? ያው ብዝበዛ በፈረንጆች ይቀጥልብን ከማለት ሌላ ወደድነው ስለሚሉት ስርዓት ሆነ ጠላነው ስላሉትም እውቀታቸው ውሱንና የተዛባ ነው። ዴሞክራሲ ከግሪኮች የመጣ ነው። ካፒታሊዝምም በዋሸራና ዋልድባ አልተገኘም የምንላቸውም ለዚሁ ነው። ዴሞክራሲና ሶሻሊዝምን ባለመነጣጠላችንም በተጨባጭ ሶሻሊስት ነን ብለው ግን አምባገነንነትን ያሰፈኑትን አገሮች መደገፍ አልተቻለንም። የገዳ ስርዓት ዴሞክራሲያዊ መፍትሄ ነው ሊሉን እየቃጡ ያሉትንም ሆነ መደመር መባዛት ባዮቹን ጥራት ነጠቆች አንቀበልም ያልነው ንቃታችን በቦታው በበቂ በመገኘቱ ነው። ትላንትም ዛሬም ለነገሩ የሽግግርን ሂደት ሲቃወሙና የዘረኞችን ምርጫ ሲደግፉ ጭቆና ይቀጥልብን ከማለት ሌላ ምንም ትርጉም ሊሰጠው አይችልም። ጥላቻን በፍቅር ገጥመን ሳንረታ፣ ችግር ኑሮን ችለን በሳቅ ሳንገታ፣ ሕይወትን ለሀገር ሳንሰጥ ሳንሰቃይ፣ ደግ ቀን አይመጣ ነጻነትን አናይ። ወደ ሱዳን ለስደትና ትግል ካቀናን በኋላ እንደ ጠየቅነው ሱዳን በተጽዕኖ የተነሳ ጥገኝነት ሊሰጠን ባለመቻሉና እኛም ወደ ቻይና፣ ሶቪየት ኅብረት ወይም ምስራቅ ጀርመን በሚል የቀረበልንን አማራጭ አልቀበል በማለታችን በፖሊስ አጅበው አለ ምርጫችን ወደ ግብጽና ከዚያም አልጄሪያ ወደሚባል አገር ሰደዱን። የአልጄሪያ አገዛዝ ያደረሰብንን ስቃይና በደል በሌላ ጊዜ የምንመለስበት ይሆን በሚል ልለፈውና ከዚያ ሆነን ወደ አገር ቤትም ወደ አውሮፓና አሜሪካም ግንኙነት መስርተን የድርጅት መስረታውን ተያያዝ ነው። ጊዜያዊ አደራጅ ኮሚቴ ሕግና ደንቡንም ይዘቱንም ገልጸን በቅድሚያም መሰረት የሐሰት የብራዚል ፓስፖርት አውጥተን አቅም ሲኖረን አንድ ጓድ ወደ አውሮፓ ዘልቆ ሊያደራጅና ህዋሳት ሊያቋቁም ሞከረ። በዚያን ጊዜ የተመለመለ አንዱ ነው ዛሬ መስራች ነበርኩ ብሎ የሚለፍፈው። ምንያም አዳነም እህቱ ንግሥት አዳነ በሞስኮ ተማሪ ስለነበረች ወደዚያው ዘልቆ እሷንም ክፍሉ ታደሰንም ሲመለመል ያኔ ከነሱ ጋር ይሰሩ የነበሩት እነ ዓለሙ አበበም በሂደቱ ተጠቃለሉ። ዓለሙ አበበ ለደርግ ደጋፊና አባል ሆኖ በአዲስ አበባ ከንቲባነት በቀይ ሽብር ስንት ጓዶችን ያስጨረሰ ፋሽስት ሲሆን ክፍሉ ታደሰ ራሱን መስራች አድርጎ ወሳጅና ዛሬም ካለው አንጃ ጋር የገጠመ ከወያኔም የሰራ ስለድርጅቱ መጻፍ ጻፍኩ ባይና በድርጅቱ ላይ ከባድ ጉዳት ያደረሰን በተና ዛሬም ለሹሞቹ የሰገዱ አንጃዎች ጋር ሆኖ ያጋይደ ነው። የሱንም ባጭር ልቅጨውና ለዛሬ አልጀርስ ከተማ መጥተው ከተገናኙን ውስጥ እሱንም ዘሩ ከሸን መስፈናብቱ ኃይለ ፊዳንም ቢያንስ መጥቀስ ይችላልው። ከኃይለ ፊዳ ጋር ያካሄድነው ሁለት ሰፊ ውይይቶች ሁላችንም ሰባታችን በተስማማንባቸው ነጥቦች ዙሪያ ሲሆን ከሱ ጋር በብዙዎች ስንስማማ በሌሎች ደግሞ ከቶም ልንሰምር አልቻልንም። ኃይለ ፊዳ በትህትና የሚናገርና የበሰለ ሰው በመሆኑም ለብዙዎቻችን ታላቃችን ነበር። በጥሞና ብናዳምጠው ባብዮትና አደረጃጀት በትጥቅ ትግል አስፈላጊነት ወዘተ ላይ ሆነ በዓለም አቀፉ የሶቪየት ቻይና ጠብ ወደ አንድ ወገን መዘንበሉ ያቋም ግዴታ ነው ያለውን አልተቀበልነውም። ይህ ብቻ አይደለም፣ ስለ ህዝብ ንቃትና ለለውጥ ዝግጁነትም ግምገማችን የተለያየ ነበር። በዋለልኝ የተጻፈው አዋጅ ለአዋጁ የሚለው ጽሑፍ ሆነ እኔ በኒያምና ማኑኤል የጻፍነው እንኳ ለ77 ዓመተኛው የደም ልደቶ አደረሰው የሚሉት ጽሑፎች ጠንካራ ስለሆኑ ህዝብን ያስቆጣሉ በሚል በትግላችን መጽሔታቸው አርመውና ቆራርጠው እንዳተሙም ነግሮን ስለነበር በተጨባጭ ሁኔታው ላይ ግንዛቤያችን የተለያየ ነበር ማለትም ይቻላል። ምናልባትም አንዳንዶች እንደሚሉት እኛ ወጣቶችና በትኩሱ ከተማሪው ትግልና ከሀገር ቤት የመጣን ስንሆን እነሱ ደግሞ በእድሜም ገፋ አድርገውና በውጭም በተማሪነት ስለቆዩ ይሆናል። ቁም ነገሩ ግን አልተስማማንም። የሚሆነው በፖለቲካ አቋም ኢትዮጵያን በሚመለከት በተከሰተ ልዩነት እንጂ በጸረ ፊውዳል ጸረ ኢምፔሪያሊስቱ መሰረት ልዩነት አልነበረንም ማለት ይችላለሁ። ተደራጅቶ በፓርቲ ትጥቅ ትግል ማድረግ ይቻላል ይገባል የሚለው ማቋማችን ላይ የነ ኃይሌ ድጋፍ አልተደመጠም። በወቅቱ በአሜሪካ እነ እንድሪያስም ለፓርቲም እና ለውጥ ገና አንድ ትውልድ በኋላ ቢታሰብ ይሻላል ባዮች ነበሩ። በመሆኑም በራሳችን አነሳሽነት ድርጅት ልንመሰርት ወስነን ወደ ምስረታው ስናቀናም ይህን ውሳኔ ለኃይሌ ፊዳ ነግረነው ነበር። በዚያን ወቅት ዛሬ ያንጃ መሪ ሆኖ መስራች ሊቀመንበር ጠንሳሽ ነበርኩ የሚለውን ግለሰብ እኔ አላውቀውም ነበር። ትጥቅ ትግል ማካሄድ አለብን በሚል በየት ለሚለው የመጀመሪያ መልስ በባሌ ስለነበር በሶማሊያና በአቶ ዋቆጉቱ በኩል እንቅስቃሴ በማስፈለጉ ብርሃነ መስቀል ከዚህ ሰው ጋር እውቅና ስለነበረው ሊጻጻፈው ጀመረ። በዚያን ጊዜ የዛሬው አንጃ መስራች ግንኙነቱ ከነ ኃይለ ፊዳ ጋር እንደነበር አስታውሳለሁ። ሶማሌዎች ሲተርቱ ዋሾ ሰው ምስክር ሊሆኑበት የሚችሉትን ያርቃል ይላሉ። የኛዎቹ ቀዳዳዎች ደግሞ እስከ 600 ገጽ ጽፈው ያው ምስክሮች ሊሆኑ የሚችሉትን ሁሉ ይገድላሉ። ተስፋዬ ደበሳይን ሾፈር ነው እንዲህ ተባባልን። እውቀቴን አደነቀልኝ፣ መደበቂያውን አሳየኝ። ከሱራፌል ካባ ጋር ኦፕሬሽን በከተማ አካሄድ በጊዜው ለግርማቸው ለማ ይህን ያን መክሬው ነበር። ሻምበል አማሃ በተሰዋበት ተኩስ ልውውጥ ላይ ነበርኩ። ዘሩ እንዲህ ብሎኝ ነበር ወዘተ የሚሉትን አይናውጣ ዋሾች በምስክር እንዳነረታቸው የጠቀሷቸው ሁሉ ተሰውተዋል። አንድ ሌላ ቀጣፊ ለምሳሌ ከጓድ ጋይም ጋር በግልጽ ግንኙነት በሚስጥር አዲስ አበባ እሳራ ነበር ያለውን በቀላሉ አውቀንበት ወያኔን አገልጋይ መሆኑን በጊዜውም አጋልጠነዋል። አሁንም ግን ስለ ያባ እንደ አቃቂ ጨርቃ ጨርቅ ፋብሪካ አንሶላ ይቀደዳል። አስተታቸውን መጽሐፍ ያደርጉና ውሸታም ከውሸታም እየተደጋገፈ ይተረተራል። እንቆቅልሽ ወዘተ ብሎ ከ700 ገጽ በላይ የጻፈ ወሽካታም እንዲሁ እኔን ጠቅሶ ሳያፍር የዋሸውን ሌላው ደግሞ አዲስ አበባ ሆኜ ፋሽስቱ ኮሎኔል ላይ የሞት ፍርድ ፈረደ ብሎ የከተበውንም ከዚህ በፊት ማጋለጤን መጥቀስም እፈልጋለሁ። ውሸቶቹን አጋልጦ ሀቁን ማስፈር ለሰማዕትም ዝክር ነው በሚል እንጂ ይህ ትምህርት ለመጪው ትውልድ አስተማሪነቱ ያን ያህል ነው። ታዲያ ምን ይጠበስ ብሎም ሊታለፍ የሚችል ነው። ግን ሀቁን ክደው ሲዋሹ በዝምታ ማለፉ ከታሪክ አንጻር ትክክል ባለመሆኑ በየጊዜው ጊዜ ያስጠፉናል። ዘረኞች ዛሬ የአገራችንን ታሪክ ሲበርዙ ዝም ካልናቸው ጉዳቱ ግልጽ ነውና ምኒልክን ለቀቅ የምንላቸውም ለዚህ ነው። ኤርትራ የኢትዮጵያ ቅኝ ግዛት ናት፣ ኦሮሞ ኢትዮጵያዊ አይደለም ወዘተን ለሰኮንድም አንቀበልም ያልነው ውሸት ሀቅ እንዳይሆን ብለን ነው። ለወሰድነው አቋም ዋጋ ከፍለንበታል። በተለይም ከኤርትራ ግንባሮች በኩልና ከረዳቶቻቸውም አንጻር ሐሰት የተጋቱ ፋላቀርና ማህይም ወጣቶች ቄሮነን ብለው የሚያጓሩት ጥላቻ ሊተከስ ይገባዋል። የሚያሳዝነው ግን ተምረዋል፣ አውቀዋል፣ ኢትዮጵያዊነታቸውንም ተቀብለዋል ያልናቸው ምሁር በሉን ባዮች የጥላቻና የሐሰት ዘመቻው ግንባር ቀደም መሆናቸው ነው። ለማንኛውም ከተነሳንበት አንጻር ዋናው ቁም ነገሩ ይቻላል ብለን ሳንፈራ ቆርጠን ተነስተንና ብዙ ችግርና መከራን ችለን ማደራጀት መደራጀት ታሪክ ሰሪ ድርጅት መመስረት መቻላችን ነው። ሌላው ትርፍ የታሪክ አጋጣሚ ውሳኔ ይሆናል። ዛሬም መንጋው ቢያጓራም ልዩ ኃይሎች መሰረትኩ ብሎ ቢውገረገርም ተረራጅተን ከታገልነው ወደ መቀመቅ ልንሰደው እንደምንችል ትውልድ ሊያምንበት ይገባል። በድርጅቶች መሃል ልዩነት ሲከሰት ድንግርግራቸው የሚወጣባቸው አሉ። የህብረተሰብን እድገት ይዘትና አካሄድ መረዳት የተሳናቸው ናቸው። አሊያም ለስልጣን ሲሉ ተጋጩ ብለው ያማርራሉ። ትግላችን የማንንም ጎፈሬ ለማበጠር ሳይሆን የፖለቲካ ስልጣንን የህዝብ ለማድረግ ነው። ድርጅትና የድርጅት አባላት የህብረተሰቡ አካልና የቅራኔውም ነጸብራቅ ናቸው። ለአንድ ግብ ቢሰለፉም ባንድ ርዕዮት ስር ቢሰባሰቡም ሁሉም አንድ አስተሳሰብና እውነትም ግለኝነትን አሸንፈው ለህዝብ ዓላማ ቆሙ ማለት አይደለም። የጸኑት ይጸናሉ፣ ሸብረክ ባዮችና ግለኞች ደግሞ ይለያሉ። እኔ ያልኩት ይሁን ባዮች ተነው አይጠፉም። የግል ስልጣንና ዝና ፍላጎት ያሸንፋቸዋል፣ ተክለ ሰውነት ይጠናወታቸዋል። የኮሪያው ኪም ኢል ሱንጎች በሽታ ያጠቃቸዋል። በትግል ጊዜም አምባገነኖች ሊሆኑ በድርጅታቸውና በህዝብ ላይ ይመኛሉ። ይህ በኢህአፓም ተመክሮ የታየና የኖርነውና ጉዳት ያደረሰብንም ነው። ሁሉም አንድ ናቸው። ደርግም ወያኔም ኢህአፓም መኢሶንም ብለው ያኔ የለፈፉት ፕሮፌሰር በቅርቡ ደግሞ ለሹሙ ቅኔ ሊዘርፉ የጣሩት በጊዜው በሚገባ መልሰንላቸው ነበር። አንድ አልነበርንም፣ አንድ አይደለንም ብለን ያፓና አንጃ የሐሳብ ልዩነት የላቸውም ሲልም አንዶሽ ካታ በቅርቡ ተደምጧል። አንጃ ነበርና ለምን ወግድ እንዳልነው ዛሬም አልገባውም ማለት ነው። በአሁኑ ጊዜ የመጀመሪያዎቹን አንጃ ጠቃ በሚል በድርጅቱ ላይ ሊዘምቱ የሚከጅሉ አሉ። ራነ መስቀልና ጌታቸው ማሩ የመጀመሪያዎቹ አንጃ አፈንጋጭና ሌላ ቡድን ፈጣሪ መሆናቸውን የመጀመሪያው ራሱ ለፖሊስ በሰጠው ንዛዜ አምኗል። የሁለተኛው ፍቅረኛ የፍቅረኛዋን ድርሳን ብትጽፍልንም ብዙ ቦታ ከሐቅ የራቀ መሆኑን እናውቃለን። ከደርግ ጋር አብረን እንስራ ብለው ያቀረቡት አቋም ድጋፍ ሲያጣ አፈነገጡና የብዙሃኑ ውሳኔ ረገጡ በሚል አንጃ ተባሉ እንጂ ለምንስ ሐሳቡ ቀረበ ብሎ ማንም የከሰሳቸው አልነበረም። ከድርጅቱ ሕግና ደንብ ውጪ በሚስጥር ከተፈሪ በንቲ ረዳት ኤዲሲ ከሆነው ከጌታቸው ማሩ ወንድም መለሰ ማሩ ጋር ሆነ ከአዲስ ዘመኑ ብርሃኑ ዘሪሁን ጋር ያደረጉት ግንኙነትና የወሰዱት እርምጃ ተጠያቂ አድርጓቸዋል። ጌታቸው ማሩን ገደሉትና በአሲድ አቃጠሉት ብለው የሚያሰሙትም ክስ የሚመለከተውን ግለሰብ መጠየቅ ተታውና ይባስ ብለው ባንጃነት አሁንም ማቅፈው እኛን ይሃባዎችን ባያደርቁን ይመረጣል። በተጨማሪም ድርጅቱ በሞት የሚያስቀጣ ጥፋትን በሞት መቅጣት መብቱ ነው። ለሰናበት ያለውን ሁሉ ሲረሽኑ የቆዩት ጠባቦች በተለይ ድርጅታችንን ሊከሱ የሞራል ብቃት የላቸውም። እንደሚሉት አንገት ያለውን ሁሉ በነረሽንማ ዛሬ በህይወት ተርፈው አፋቸውን ባልከፈቱብን ባልጻፉብንም ነበር። በሐሰት ሲናገር 15 ያህሉን ረሸኑ ያለውም ቡካን ተይዞ የተለቀቀው ወጣት ነህ ተብሎ ሳይሆን እነገሌ ባንጃነት ተሰማርተው አመራሩንም ሊገድሉ አሲረዋል ብሎ 21 ገጽ ሉክ ወረቀት ንዛዜ በማድረጉ መሆኑን የምናውቅ እናውቃለን እንጂ አንድ አመራር ግለሰብ አይዞ ብሎ ለቀቀኝ የሚለው ውሸት ነው። ደግሞስ ተለቀቅኩና ሱዳን ገባ ብሎ ከጻፈ በኋላ አምልጫቸው ሱዳን ገባ ብሎ መቀባጠር እርስ በርሱ አይቃረንም? በዚህም የጋራ አመራር ጉዳይ ቢነሳ ደግ ይሆናል። ይሃባ በጋራ አመራር ያምናል። በውስጡ አንዳም በገነንን ማንገስ አላመነበትም። ማንም ግለሰብ ለብቻው ወሳኝ አሳሪም ለቃቂም ሊሆን አይችልም። ከመጀመሪያው ብርሃነ መስቀል የተባለው መስራች አባል የድርጅቱ ዋና ጸሐፊ ተብሎ እንደተመደበ ሳሊን በነፍሱ ሊሆን ሞክሮ ጓዶች ስለከሰሱትና ስለወገዙት በድርጅቱ የአዲስ አበባ የሚስጥር ስብሰባ የዋና ጸሐፊ ቦታ ተሰርዞና የጋራ አስተራርም ተጠናክሮ እንዲሰብ ተደርጓል። በኢሃባ ውስጥ ዋና መሪና ሊቀመንበር እንዳይኖርም ተደርጎ በጋራ አመራር እንዲሰራ ተወሰነ። እኔም ውጭ አገር ስለነበርኩ ከድርጅት ፖሊስ ቢሮ ወይም ስራ አስፈጻሚ ኮሚቴ አባልነት ተነሳው እንጂ አንድ ቀባጣሪ እንደጻፈው በድርጅቱ 10 ዓመት የውጭ ጉዳይ ኃላፊና የስራ አስፈጻሚ ኮሚቴ አባል ሆኜ አልሰራውም። ያኔ በ1967 ከዚያን ጊዜ ጀምሮ በድርጅቱ ላይ ሊወዘፉ የፈለጉ ግለሰቦች ሁሉ አንጃ ይሆናታል እንጂ እንዲፈነጩ አልፈቀድንላቸውም። የመሳት ሊቀመንበር ዘንድሮ መጣብን እንጂ ያባ ሊቀመንበር ኖሮት አያውቅም። አሁንም የለውም። የግለሰቦች ንብረት አልነበረም። አሁንም አይደለም። በኢትዮጵያ ደረጃም አምባገነን መሪዎች መሰየማቸውን ትላንትም ዛሬም ተቃዋሚ ነን። ይበንዲ እንዳለ ከዚያ ሁሉ አመታትና ተመክሮ በኋላ ነቃው መጠኩ ብሎ ማርክሲዝምን ሊተች የሚዳዳው ግለሰብ ባለፈው ሰሞን የጋራ አመራርን መርህ ወቅሶ ባህላችን ያለውን የጎበዝ አለቃነት ያንድ መሪ የበላይነት ሲመኝና ለዚህም በይፋ ሲቆም መስማቱ መቼም ያልታደለች አገር እንድንል ገፋፍቶናል። ሊቀጡ ሲገባቸውና ማፈሪያ ታሪክ የነበራቸውን በነጻ ለቀናቸው ዛሬ ተመልሰው ክስ በድርጅቱ ላይ ከመንዛታቸው በፊት ቆም ብለው ቢያስቡበትና አደብ ቢገዙ የተሻለ ይሆናል ብለን መምከር እንሻለን። ለጻፉት የሐሰት ስንክሳር እጥፍ የሐቅ መልስ ልንሰጣቸው ሐቁም ችሎታውም አለን ልንላቸውም እንፈልጋለን። ይቀጥላል። ተከታዩን በማክሰኞ ምሽት ፕሮግራማችን እናቀርባለን።